ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይልሳት 8 ዲግሪ ዌስት 11595 ሜጋሄርዝ ፍኖተ ዲሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org fnote.org በቀጥታ መከታተል ይቻላል። እንስተኝ እንደምን አመሻችሁ አድማጮቻችን። ዛሬ ማክሰኞ ሰኔ 18 ቀን 2011 ዓ.ም ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። የኦህዴድ ኢህአዴግ የመፈንቅል ድራማ በአስከፊ መልኩ ቀጥሏል። ብዙ ሞተዋል፣ በገፍ ደግሞ ለእስር ተዳርገዋል። የወያኔው ወዳጅ የኢትዮጵያ ክፍፍል ፊታውራሪ ሀርማን ኮሆን ያለ ሀፍረት አጀንዳውን አጋልጧል። በዛሬ ፕሮግራማችን በቅድሚያ የሹሞቹ ሴራ ሲገለጥ በሚል ርዕስ ከዝግጅት ክፍላችን የቀረበ አተታ፣ በመቀጠልም በኢትዮጵያ ጉዳይ ፈረንጅ ምን አገባው በሚል ርዕስ ባለፈው ዓመት አስተላልፈነው የነበረውን ጽሑፍ፣ በመጨረሻም በምልከታ ፕሮግራማችን የተለያዩ ወቅታዊ ሁኔታዎችን ዳሰን ክፍል አንድ ፕሮግራማችን ይጠናቀቃል። በቅድሚያ ዜና።
አገዛዙ የመፈንቅለ መንግስት ሙከራ ተደርጓል በሚል የሐሰት ምክንያት ከሰጠ በኋላ በተለያዩ ቦታዎች ሰዎችን እያሰረ መሆኑ እየተነገረ ነው። በትናንትናው ዕለት የአማራው አካባቢ ልዩ ኃይል አዛዥ የሆኑትን ብርጋዴር ጄኔራል ተፈራ ማሞን የአማራው አካባቢ የደህንነትና የሰላም ግንባታ ቢሮ ምክትል ኃላፊ ኮሎኔል አለበል አማረን መያዙ የተነገረ ሲሆን እንዲሁም በእስክንድር ነጋ የተመሰረተው የባላደራ ምክር ቤት አባሎች አቶ ስንታየው ቸኮልና አቶ መርከቡ ኃይሌ እንዲሁም በጋዜጠኛነት ሙያ ላይ የተሰማራው አማኑኤል መንግስቱ መታሰራቸው ታውቋል። ከዚህ በላይ ቁጥራቸው በውል ያልታወቀ ሰዎች በጥቃቱ ተባባሪ ናቸው በማለት በባህር ዳርና በአዲስ አበባ የተያዙ መሆናቸውና ቁጥራቸው በውል ያልታወቁ ዜጎች በጸጥታ ኃይሎች የተገደሉ መሆናቸውን የተገኙት መረጃዎች ይገልጻሉ። ከታሰሩትና ከተገደሉት መካከል በቅርቡ የትጥቅ ትግል አቁመናል ብለው የተመለሱ ይገኙባቸዋል ተብሏል። በባህር ዳር ከተማ የጸጥታ ኃይሎች በብዛት ተሰማርተው የከተማዋን መንገዶች በመዝጋት የአፈና እርምጃዎችን በመውሰድ ላይ የሚገኙ ሲሆን በደሴ ከተማ ውጥረቱ ከፍተኛ መሆኑ ተነግሯል። የባህር ዳር አውሮፕላን ማረፊያ እስከዛሬ ለሊት ድረስ ባለመከፈቱ ለተለያዩ ጉዳዮች የሄዱ ዜጎች እዚያው መቆየት ግድ ሆኖባቸዋል ተብሏል። የጀነራል አሳምነው ጽጌ አስከሬን ከትውልድ ቦታቸው ከላሊበላ ከተማ ሲገባ ከፍተኛ አቀባበል ተደርጎለታል። የአካባቢው ህዝብ ሐዘኑን የገለጸ ሲሆን ከተማዋም ከፍተኛ ውጥረት የታየባት ሆናለች። ቀደም ብሎ የአማራውን ልዩ ኃይል ለማፍረስና ትጥቅ ለማስፈታት አልሞ የተንቀሳቀሰው አገዛዝ በነ ጀነራል አሳምነው ጽጌ የተደራጁትን የልዩ ልዩ ኃይል አባላት ለማፍረስ ለመበተንና ትጥቅ ለማስፈታት ይንቀሳቀሳል ተብሎ ይገመታል። ከዚህ ጋር ተያይዞ አገዛዙ በተለያዩ ጉዳዮች ላይ የሚሰጠው የተምታታ መግለጫ የቀዳሚ ሁኔታ ከመፈጠሩ በፊት የሴራ እቅድ መኖሩን ያረጋግጣል ተብሏል። የነሳ አረነ ኮንን ገዳይ በመጀመሪያ በአዲሱ ሹም መግለጫ በቁጥጥር ስር መዋሉ የተነገረ ሲሆን ሰኞ የፌደራል ፖሊስ ኮሚሽነር ገዳዩ ወዲያውኑ ራሱን ያጠፋ መሆኑን ገልጾ ነበር። በአንድ ቀን ውስጥ የተለያዩ መረጃዎች መድረሳቸው ማስገረሙ ሳያንስ ሰኞ ምሽት ላይ ያገዛዙ ቴሌቪዥን ቀደም ብሎ የሰጠውን መረጃ በመቀልበስ ግለሰቡ ቆስሎ በፖሊስ ሆስፒታል እየታከመ መሆኑን ገልጿል። በግለሰቡ የተገደሉት ሁለቱ ጀነራሎች የቀብራቸው ስነ ስርዓት የሚፈጸመው በትግራይ መሆኑ የተገለጸ ሲሆን በዛሬው ቀን በአዲስ አበባ ሚሊኒየም አዳራሽ አሸኛኘት ተደርጎላቸዋል። ኔትብሎክስ የተባለው የኢንተርኔት ደህንነትና እንቅስቃሴን የሚከታተለው ድርጅት በድረገጹ ላይ ባሰፈረው ዘገባ ባለፈው ሳምንት ቅዳሜ ምሽት ላይ በባህር ዳር ከደረሰው ሁኔታ ጋር ተያይዞ በኢትዮጵያ የኢንተርኔት አገልግሎት የተቋረጠ መሆኑን ገልጿል። በሁለቱ ቀናት ውስጥ በአገሪቱ 97% የሚሆነው የኢንተርኔት ተገልጋይ አገልግሎት የተቋረጠበት መሆኑን ተቋሙ የዘገበ ሲሆን ሁኔታው እገዳው አሁንም የቀጠለ መሆኑን አሳውቋል። የኢንተርኔት አገልግሎት የተፈቀደላቸው በአብዛኛው የውጭ ሀገር ኤምባሲዎችና አንዳንድ የዓለም አቀፍ ድርጅቶች መሆናቸው ሲገመት አንዳንድ የአፍሪካ ህብረት ባለስልጣኖች በተቋሙ ኢንተርኔት አገልግሎት መቋረጡን ለዜና ተቋሞች ገልጸዋል። በኢትዮጵያ ውስጥ ሙሉ በሙሉ በሚባል ደረጃ ኢንተርኔት እንዲቋረጥ የተደረገው አገዛዙ በስፋት በዜጎች ላይ ያካሄደ ያለውን የአፈናና የግድያ እርምጃ ለመሸፈን መሆኑ ሲነገር ከጥቂት ቀናት በፊት ምንም ማብራሪያ ያልተሰጠበት የኢንተርኔት አገልግሎት መታገዱም አሁንም በስራ ላይ ያለ ያለው እርምጃ የቅድሚያ ፍተሻ ሳይሆን እንዳልቀረ ብዙዎች ግምታቸውን ፈጥተዋል። በተመሳሳይ ሁኔታ በሱዳንም የተቋሚዎችን እንቅስቃሴ ለመገደብ የወታደሩ መንግስት ኢንተርኔት ከዘጋ ቀናት ያለፉ መሆኑ ይታወቃል። ለለቱ ያልናቸው ዜናዎች እነዚህ ነበሩ። ከቀሪ ዝግጅቶቻችን ጋር መልካም ቆይታ።
በውሸት ላይ የተመሰረተ አገዛዝ ሁሌም ከሀቅ የተጣለ ይሆናል። የሽሞቹ አገዛዝ ከነህ ከመሰረታው ከሀቅ ተጣልቶ የቆመ ለመሆኑና በፈጠራ ወሬውን ባህዳን እያጀቡ ብዙውን ህዝብ ለተወሰነ ጊዜ ማደናገር መቻሉን ደጋግመን የጠቀስነው ነው። የይስሙላ ለውጥን መሰረታዊ ለውጥ አስመስለው ሊያሻሽጡ ሲሞክሩ አመት አልፏል። የሰሞኑ የመፈንቅለ መንግስት ቧልት የሰው ህይወትን ያጠፋ ሂደት ባልሆነ ያስቀን ነበር። ከውሸትም ውሸት ሸንከል ብሎ መቆም ያልቻለ ጸረ ህዝብ ጥንስስ ነው። መፈንቅለ መንግስት ወይም በፈረንሳዩ ኩዴታ ማለት መንግስት ላይ የኃይል እርምጃ መውሰድ ማለት ነው። ኤታ ማለት መንግስት ነው። በኢትዮጵያ መንግስት ነን ብለው የሚውገረገሩት ሁሉ ማዕከላቸው አዲስ አበባ እንጂ ባህር ዳር ወይም ደምቢዶሎ ወይ አጋሮ አይደለም። የክልል መንግስት ግልበጣ የሚለው ፈሪጥ የጠዋት ነጠቆቹ ሹሞች የጭንቀት ግኝት መሆን አለበት። ባዕዳኑ ይህን ሸርጥ ወዲያውኑ አጅበው መንጫጫታቸው ደግሞ ስረ መሰረቱን እንድንጠረጠር የሚያደርግ ነው። ዋናው ሊሸፋፍኑት የሚሞክሩት ጉዳይ ዘረኛው ቡድን በተለይ አማራውን ከጥቅሞች ለማድረግ ተነስቶ ለዚህ እንቅፋት ይሆንኛል ያላቸውን ለማሰርና ለመግደል ማሴሩን ነው። ብአዴን የሚባለው መጋዣ ያው ለወያኔ ምንጣፍ እንደነበር ለኦህዴድ ኦዴፓም ተገዢ በመሆኑ ምንም ሲያንገራግር የሰማም ዜጋ ባለመኖሩ በዚህ በኩል የኦዴፓና ወያኔን ድርጊት ከሞላ ጎደል መቃወም የጀመረው የረጅም ጊዜ የእህዴንም የብአዴንም አባል ጄኔራል አስቸጋሪ የሚል ታፔላ ከተለጠፈበት ሰንበት በት ብሏል። ይህ እንቅፋት የተባለ ግለሰብና ደጋፊዎቹን በገፍ ማሰርና ማስወገድ የሚለው ወያኔም የተሳተፈበት የሹሞቹ ሴራ በስራ ለማዋል ሲሞከር በአልሞት ባይ ተገዳይነት ጀነራል አሳምነው መታቆሱ ደግሞ ሊደበቅ የሚችል አይደለም። ባህር ዳር ሆኖ ሳረን በአዲስ አበባ ገሎ ቦታውን ለኦዴፓ ጀነራል ማመቻቸት ለጀነራሉ ምን ይጠቅመዋል? ከሁኔታው ተጠቃሚ ማን ነው ስንል መልስ ሹሞቹ ናቸው የሚለው አስቸጋሪ አማራዎችን ለመምታት ፌደራል ቢባልም የኦዴፓ የሆነውን ጦር በአማራው ዘንድ አሰራጭቶ ህዝብን ትጥቅ ለማስፈታት የኦነግን አማራ ማጥፋት እቅድ በስራ ላይ ለማዋል። ለዚህ ግብ ነው እነ ጀነራል አሳምነው የተገደሉት ብንል ቅንጣትም ስህተት የለውም። መፈንቅል ከተደረገ ስራው የሹሞቹ በአማራው ህዝብ ላይ ነው። ይህን ማወቅ መረዳት ተስኖ አሁንም ለዘረኞቹ ሰለባ ለመሆን መነሳት ያስገምታል ያስወግዛል። ጋዜጠኞችን ፈታ፣ የፕሬስ ነጻነት በስራ ዋለ የሚለው የባዕዳን ልፈፋና ውዳሴ ቢከፍቱት ተልባ ከመሆን ያለፈ ለመሆኑ በበቂ ከዚህ በፊት ያቀረብነው ነው። ዛሬም ወያኔ ኢህአዴግ ፕሬሱን ይቆጣጠራል። ነጻነት የፈሩት ለአደንዛዦቹና ለዘረኛ ባለምንጫዎች ነው። ወደ ግማሽ ሚሊዮን ዶላር እርዳታ የሰጡትም ለራሳቸው ለዘረኛው ሚዲያ ነው። መፈንቅለ መንግስት በሚል ያካሄዱትን ግድያ በፍጥነት ድጋፍ የሰጡት ሬዲዮና ጋዜጦች ነጻ ሊባሉ የሚችሉ እንዳይደሉም ህዝብ ያውቃል። ሌሎች ግን ጋዜጣዊ መግለጫ እንዳይሰጡ ነጋ ጠባ እንደሚታገዱ ያስታውቃል። መገናኛ ብዙሃንን ስለሚቆጣጠሩና በአዳኑም ባላቸው ግዙፍ የሚዲያ ቁጥጥር ቅጥፈታቸውን ሀቅ አስመስለው ለማቅረብ መቻላቸውና በዚህም ብዙ ተባሎችን ማደናገራቸው የቀጠለ ነው። በአማራው ክልል መፈንቅለ መንግስት ተካሄደ የሚለውን ቧልት ሀቅ አስመስለው ሲያስተጋቡ የምንሰማው። መፈንቅለ መንግስት በባህር ዳር ቢሳካስ ምን ይኮን? ለዚህና በዚህ ነው ማዕከላዊውን አገዛዝ በስልጣን ትቶ በጭቃሽሞች ላይ መነሳት ምን ሊፈይድ? ወይስ ከባህር ዳር የአማራ ጦር ወደ አዲስ አበባ ሊተምና ሊዘምት እቅድ ነበረው ለምን አይሉንም? እየቀለዱብን ነው። ዋናው ግባቸው አማራውን ህዝብ ማንበርከት፣ ትጥቅ ማስፈታት፣ ማስገበርና ለኦዴፓ ተገዢ ማድረግ ነው። በዚህ ሲተባበሯቸው የነበሩ ጉዳት ቢደርስባቸው ህዝብ ሊያዝን መጠበቅ የለበትም። ከመቀስቀስ ግን ለሹሞቹ ድጋፍ ለመስጠት የተሽቀዳደሙት ራሳቸውን ተቃዋሚ ይሉ የነበሩ ጉዶች ግን በህዝብ ዘንድ ዋጋቸውን መጠበቅ ያለባቸው መሆኑ ታይቷል። ሹሞቹ ይህን ሴራ ሲፈጽሙ በዝምታ ያሳለፉትም ሁሉ ተባባሪ ናቸው ይባል ስህተት አይሆንም። ከዚህ ቀደም ሺዎች ሲገደሉና ከሶስት ሚሊዮን ህዝብ በላይ ሲፈናቀል ልክ እንደ ሹሙ አልሰማንም አላየንም ብለው የከረሙት ማፈሪያዎች ዛሬ በገሃድ ግድያና በህዝብ ላይ ደባ ሲፈጸም ከገቡበት ማቆጥተው ከወንጀለኞች ጎራ ቢለዩ በተሻላቸው ነበር። ሹሞቹ ህገወጥ የተባሉትን ድርጅቶች ህጋዊ አደረገ ተብሎም ሲለፈፍ ሀቁ እነማንን ጠራብን ጋበዘብን በሚል ህዝብ በሚገባ የሚመልሰው ነው። እነማንስ የዚህም ሸንካላ ሂደት እንኳ ተሳታፊ እንዳይሆኑ ተደረገ? ታገዱ? በዚህ መስክም ብዙ ሸብጥ ይሰራጫል። ሁሉም የፖለቲካ እስረኞች ፈታ የሚለው አይነት ድርቅ ያለ ውሸት። የክብር እንግዶቹስ እነማን ናቸው? በሺዎች ተለቅመው የተሾሙትስ? የለውጥ ወሬ እንጂ ቀጣዩ ያው ወያኔ ኢህአዴግ ነው። ይህ ሁሉ ችግርና ለመረጋጋት እያለ ለኢህአዴግ የሚመቸውን ምርጫ ካላደረግን ብለው ሹሞቹ መድረቃቸው ምክንያቱ የሚገባን ሲሆን፣ ተቃዋሚ ድርጅቶች በሩንባዮቹ ግን የዚህ አቋም አራጋቢ ሲሆኑ እዚዮ ቅሌትና ጫማ ሳሚነት ማለታችን መገደዳችን አልቀረም። አገዛዙ ያው ሹሙ በለመደው የድረገጽ ግንኙነት ኢንተርኔትን አግዶ ግልጽነት በሌለበት አገር ብቸኛ የዜና ምንጭ በመሆን ሴራውን ሲጎነጉንና ውሸቱን ሲያሰራጭ ዛሬም እያየነው ነው። የህዝብን የሀቅ የማወቅ መብት ረግጠው ቆይተዋል። እውነቱንም ለመናገር አይቻልም። ሀያ ባንክ በጠራራ ፀሐይ ከዘረፉት ጋር ሳይሆን የአዲስ አበባን ማንነት በሰላም እናስረግጣለን ካሉት ጋር ነው ሹሞቹ ጦርነት ሊከፍቱ የዛቱት። ከየት እንደመጡና ዓላማቸው ምን እንደሆነ ዛሬ ህዝብ ካልተወዳ ለመጣበት መከራ ራሱን ነው ያጋለጠው ሊባልበት ይገባል ማለት ነው። ቀስ በቀስ ህዝብና አገርህ እያጠፉ ታሪካዊ ወንጀል በኢትዮጵያ ላይ እየፈጸሙ ናቸው። ጌዴው፣ አማራው፣ አኝዋኩ ወዘተ በከፍተኛ አደጋ ውስጥ ገብተዋል። የአረብ አገር አድሃሪዎች ለዘመናት ያለሙት ጸረ ኢትዮጵያ ግፍ እውን ሊሆንላቸው ቀርቧል። እነሻቢያ አማራው አተርካሪውን ካልተመታ ሰላም አናገኝም፣ ኢትዮጵያን ማዳከም አንችልም ባሉት መሰረት የተመኙት ሊፈጸምላቸው ነው በዘመናዊ ከሃዲዎች። ሹሞቹን ጸረ ህዝብ ጸረ ኢትዮጵያ ብሎ መደምደም ሲያንስ ነው ባይነን። በቃል ሳይሆን በድርጊት ነውና ፖለቲካ የሚመዘነው የአመት ስራቸው ታሪካዊ ኢትዮጵያን በአፈጣኝ ለማፈራረስ መሆኑ ጋድ ሆኖ ወጥቶ ተሰጥቷል። በቡራዩ አጣይ ለገጣሆ ሻሸመኔ ወዘተ ያሳዩን ጸረ ህዝብ እርምጃቸው ነው ዋና ይዘታቸው ስምሪታቸው የነዚህ ኬንያ ኬንያ ወሮበሎች። በሚከሰቱ ሁኔታዎች ላይ ቅጥፈትና ድብብቆች ከተወሰነ ህዝብ በራሱ የራሱ መደምደሚያ ቢደርስ ጥርጣሬን ቢያቀፍ የሚፈረድበት አይሆንም። ከህዝብ የተጣላ አገዛዝ ከሀቅ የተጣላ ነው። ይህም የትግልን መደናቀፍና የመሰረታዊ ስርነት ቀለውጥ መምጣትን መጻረር የሚያሳይ ነው። ሹሞቹ ስልጣናቸውን በተዳከመች ኢትዮጵያ በተዘረረ አማራ ላይ ሊያደላድሉ አቅደዋል። ውስጥ ለውስጥ ከሻቢያና ከወያኔ ጋር የሚካሄደው ውይይት ከባዕዳን የሚመጣው ምክር ሁሉ ለኢትዮጵያ የሚበጅ ካለመሆኑ ሌላ ለዘረኞቹን በመጨረሻ የሚመቻቸው አይሆንም። በጥብጥን እየጋበዙና እያስፋፉ ናቸው። በሽወዳና ተንኮል ሸረባ ህዝብን አታለውና ደንዝዘው የሚገዙ እንደመሰላቸው አሉና አወቁ አላወቁ ኢትዮጵያን ለአደጋ እያጋለጡ ናቸው። በመሰረቱ ዘረኞች ስለሆኑ ነው የምንጠቅመው ኦሮሞን ነው ብሎ አንዳንደኛው ሹም ከኢትዮጵያና ከዲሞክራሲ ጋር የተጣሉት። ወያኔስ ሌላ ምን አለ ትግሬን ከማለቱ ውጪ? በኢትዮጵያ ላይ ጠላቶቿ ሁሉ ተረባርበዋል። ከመቼውም ጊዜ በበለጠ ህዝቧ ዋርድያ ሊሆንላት ይጠበቃል። እርምጃቸው ያለመኔ እንቅስቃሴያቸውን ፈጠን ያለ ቀቢጸ ተስፋንም ያቀፈ ነው። አደገኞች ስለሆኑ ጊዜ ሊሰጣቸውና በትዕግስትም ልንይዛቸው መታሰብ የለበትም። በአፋጣኝ ማስወገድ ግዳጃችን ነው እንላለን። እንደገና እነሱም ከዘረኝነታቸው ነቅነቅ እንደማይሉም ነግረውናልና የምናስተናግደው የሐሰት ተስፋ የለም ምታት ነው። ህገ ወያኔንም አንነካም እርም ነው ሲሉ ደምጥተውብናል። በቀጣይነት መጠበቅ ያለብን ብጥብጥ ግድያና ሽብር ሲሆን በተለይ በሚጠሉት ህዝብ ላይ ያነጣጠረ እንደሚሆን ነው። ይህን ሀቅ መረዳት አቅቶን ለዘረኞቹ ሰለባ ከሆን ድክመቱና ጥፋቱ የራሳችን ነው። አገራዳኝ ኃይል ኢትዮጵያዊው እንጂ ማንም ባዕድ አይደለም። ህብረታችንን አጠናክረን በሹሞቹ አገዛዝ ላይ እንነሳ። ለዘረኞቹ ሰለባ ከሆን ድክመቱና ጥፋቱ የራሳችን ነው። ጸረ ኢህአዴግ ትግላችን ተፋፍሞ ይቀጥል። ኢትዮጵያዊነት አሸናፊ ይሁን።
በኢትዮጵያ ጉዳይ ፈረንጅ ምን አገባው? የኢትዮጵያን ረጅም ታሪክ ስንቃኘው ብዙውን ጊዜ ውጥንቅጥና ችግር በባዕዳን ጣልቃ ገብነት ታጅበው መምጣታቸውን እንታዘባለን። በቀጥታ በወረራ ሙከራ ሆነ አገር በቀል የጦር አበጋዞችና የስልጣን ጥመኞችን በመደገፍ ባዕዳን በኢትዮጵያ የውስጥ ጉዳይ ጣልቃ እየገቡ አገራችንን ሲጎዱ ከርማዋል። ዛሬም የቆመ ያባራ ጉዳይ አይደለም። የሰሞኑ የሄርማን ኮሆን የአዞምባ ለዚሁ ጸያፍ ድርጊታቸው አይነታ መረጃ ነው። የድሮውን ብንተው እንኳ ማለትም የቱርኩን፣ የደርቡሹን፣ የጣሊያንን፣ የግልጽን፣ የእንግሊዝን ወዘተ ከአጼ ዘመን ጀምሮ ሀያላን መንግስታት እየተፈራረቁ በኢትዮጵያ ላይ የበላይነት እና ተጽዕኗቸውን ሲያሳድሩበት ቆይተዋል። በተለይም አሜሪካ በአገራችን ላይ ሲያሳየው የቆየው ጥላቻና ንቀት ይህ ነው የሚባል እንዳልነበረ ታሪክ ራሱ ይመሰክራል። አርበኞቻችን ጣሊያንን ሲጋፈጡ ኋላ ቀሮች ብሎ ተሳልቆብናል። ከአጼው ተወዳጅቶ ኢትዮጵያን በመዳፉ ስር ካደረገ በኋላም አዛዥ ናዛዥ ሊሆን ተነስቶ የያኔው አምባሳደር ኤድመንድ ኮሪ የአጼውን ሚኒስትሮችና ባለስልጣኖች እስከ መስደብ መድረሱ ተተርኳል። የወያኔ ወዳጅ ሆኖ አገራችንን የጎዳው የሲአይኤው ፖል ሄንዝም በዘረኝነቱ ንቀቱ ሲጠቀስ የነበረ ነው። የፖይንት ፎርስ ሰራተኞችና የዚሁ የአሜሪካ ወታደሮችን በገዛ ሀገራችን ባሪያ ኒገር ብለው ሲሰድቡንና ዜጋንም ደብድበው ነጻ ሲሄዱ መታዘብም ተገደን ቆይተናል። ደግነቱ የነበረው ትውልድ ለፈረንጅ የማይሰግድና ክብሩን የጠበቀ በመሆኑ ዘመናዊ ቀኝ ገዢዎችን መታገል መቃወም የትግሉ አካል ሆኖ በአገር ወዳዶችና በአሜሪካ መካከል እስከዛሬ የቆየ ቦይ ተቆፈረ። ኢትዮጵያ የአሜሪካ የእጃዙር ቀኝ አገዛዝ ሰለባ በመሆኗና ባህላችን ባልባሌ መንገድ እየተደፈረ በመሄዱ ተራማጆች ፀረ አሜሪካ ኢምፔሪያሊዝም ትግል ማካሄዳቸው ግዴታ ነበር። አሜሪካም ለዲሞክራሲ የሚደረገውን ትግል በጠላትነት ፍርጃ ልታወድም ካገዛዙ ጋር መሰለፏ ምስጢር አይደለም። የነ መንግስቱ ንዋይን የመፈንቅለ መንግስት ሙከራ ለማክሸፍ አሜሪካ ግንባር ቀደም ሚና ነበራት። በተቀሉ ኢትዮጵያ ውስጥ ለውጥ ሲቀጣ አሜሪካ በተጻራሪው ቆማ እንቅፋት ሆና ጉዳትም አድርሳለች ማለት ይቻላል። አሜሪካ በአፍሪካ በአጠቃላይ የነበራት ሚናም አሉታዊ በመሆኑ የቀኝ ገዢዎችና የአፓርታይድም ጽኑ ደጋፊ ነበረችና የለውጥ እንቅስቃሴዎች ሁሉ ከአሜሪካ የተጻረረ አቋም መያዛቸው የሚታለፍ ሊሆን አልቻለም። ወደ ግራ ማዘንበሉና የሶሻሊስትን ሰፈር መምረጡ እንዲሁ የመጣ እንዳልነበረ ታሪክን የሚያውቁ ያውቁታል። የደርግ አገዛዝ ከሶቪየት በመወዳጀቱ አሜሪካ ይህን በመቃወም ልታደርግ የምትችለውን ሁሉ ስትሞክር የኢትዮጵያ ህልውና ጉዳይዋ ሆኖ አለመገኘቱም ምስጢር አይደለም። የኤርትራን መገንጠል ደግፋ እውንም አስደርጋለች። ኢህአፓና አገር ወዳዶችን ለማጥፋት ቢያንስ ሁለት ጊዜ በስፋት ዘምታ ከሽፎባታል። እንደ ኒካራጓ ጸረ አብዮት ኮንትራ ጦር በኢትዮጵያም በነ ደረጀ ዲሬሳ ቁጥጥር ስር ኢፒዲኤ የሚል መስርታና ረርታ ያቀደችው የቀኝ ኃይል የበላይነትም ከሽፎባታል። በኢህአፓ ሰራዊት የብተና ሴራ ከተካሄደም በኋላ አባላቱ ወደ ድርጅቱ ወደ ሜዳ ሊመለሱ ይችላሉና ማፍረሱን ከግብ ለማድረስ ወደ አሜሪካ ማጓጓዝ የሚለውንም እነ ደረጀ እና አሜሪካ ጠንስሰውና በሱዳን ወታደራዊ ደህንነት ተባባሪነት እንዴት እንዳካሄዱትም ከነሰነዱ የምናውቀው ነው። ያባ ብተናውን ተቋቁሞ ተመድሶ ሲጠናከርም ቀጥተኛ ወረራ ተቃጥቶበት ይህንንም አሜሪካ በደግፈም ሻቢያ ቢሳተፍበትም ድርጅቱ ሊወሩት የመጡትን በእለተ ፋሲካ ድባቅ መጥቶ አሳፍሯቸዋል። ወየኔን አቅፋ ያደረሰችብን ጉዳት ግን በቀላሉ የሚታይ አይደለምና የዚህ ሴራ ዋና አራማጅ የነበረው ሀርማን ኮሆን ዛሬ ተመድሶ ጸረ ወያኔ ቃና ያለው ልፈፋ ሲያሰማና ለኢትዮጵያ ያዞምባ ሲያፈስ ማመን ቀርቶ ምን አዲስ ሴራ እየተዘጋጀብን ነው ብለን እንድናስብ የሚገፋፋን ነው። ወያኔ የአልባንያ ኮሙኒስት ነኝ ብሎ ያዙኝ ልቀቁኝ ቢልም ውስጡን ያወቁት አሜሪካኖች ሊያሰግዱት ጊዜ አልፈጀባቸውም። እንግሊዝ፣ አሜሪካ፣ ኖርዌይ፣ ስዊድን ተባብረው ወያኔን ሲደግፉ እንግሊዝኛ ጀርመን ደግሞ በተለይም ኦነግን ለማጠናከርና በተቻለ መጠን ሁሉ ኢህአፓንም ጥግ ለማስያዝ ተንቀሳቀሱ። ረሃብ ሲከሰትም ይህን ሽፋን አድርገው ለወያኔ በሚሊዮኖች የሚቆጠር የዶላር እርዳታ ሲሰጡ ለኢህአፓ ነጻ ግዛቶች ግን በሳም አናቀምስም ማለታቸውን የምንረሳው አይደለም። እነ ቦብ ጌልዶፍና ዳን ኮኔል በእርዳታ ሰጪ ሽፋን ለወያኔ ያን ሁሉ እርዳታ ሲያፈሱ በጀዳ ሳውዲ አረቢያ የአሜሪካ ባንክ ብቻ ከመቶ ሚሊዮን ዶላር በላይ ወያኔ ተቀማጭ ሲኖረው ኢፒዲኤ በሚስተር ቦክስፋምና በእንግሊዝ ሌሎችም ተረድቶ ከ12 ሚሊዮን ዶላር በላይ ተቀማጭ እንደነበረው በወቅቱ የባንክ ቁጥርና ሰነድ አያይዘን አጋልጠናል። የአሜሪካ የሱዳን ቀጥረኞችም ከወያኔ እንዲያብሩና ኢህአፓን እንዲያጠቁ በተሰጣቸው እዝ መሰረት ተልኳቸውን ሊፈጽሙ ሞክረዋል። ለወያኔም የኢህአፓ አባላትን አሳልፈው ሰጥተው አስጠፍተዋል። አሜሪካ በዚያው ወቅት በደርግ የከተተቻቸውን ቅጥረኞች በማሰለፍ ጎርባቾቭም ለደርግ የመሳሪያ እርዳታ እንዳይሰጥ በማግባባት ወያኔን ረድታለች። እነ ኮሆንም ቤተ እስራኤሎችን ማጓጓዝ በሚል የፈጸሙትን ሻጥርና ትብብር ያደረጉላቸው የደርግ ባለስልጣኖችን በሚመለከት ኦፕሬሽን ሰለሞን በተባለው መጽሐፍ በዝርዝር ተቀምጧል። የመንቀስት ቅምጦች የተባሉት አዲስ አበባ ላይ የመከላከል ጦርነት እንዳያካሂዱ ተስፋዬ ወልደስላሴና ሌሎችም የሻጠሩ ሲሆን አሜሪካም ፈጣጩና ቡከኑን መንግስቱ አግባርታ ያገር ሀብት ዘርፎ ወደ ተዘጋጀለት ሐራሪ አገር ጥሎና አጋልጦ እግሪያውጪኝ ብሏል። የአሜሪካ ሳተላይቶች የደርግን ወታደራዊ እንቅስቃሴና ሰፈራ ፎቶዎች ለወያኔ ሲሰጡ እንደነበረም ዛሬ የሚክዱት አይደለም። የለንደን የሰላም ጉባኤ በሚል ስም ሲያላግጡም በሱዳን ተጽዕኖ የኦነጉ ሌንጮ በራሱ አባባል በግድግዳ ዝንብነት እንዲገኝ ከተደረገ በኋላ እነ ኢዲያቅ ግን እንዳይገኙ ወያኔና ሻቢያ ያቀረቡትን ሐሳብ ደግፎ ያገራችንን ክብር ደፍሮ በብጣቂ ወረቀት ላይ አዲስ አበባን ያዙ ብሎ ፈቃድ ሰጪ የሆነው ኮሀን ነበር። ይኸው ኮሀን ለወያኔ ዋናና አስተማማኝ መሳሪያ ሆኖ የኤርትራን መገንጠል አመቻችቶ ይህን ግንጠላ የአፍሪካ ሀገሮችም እንዲደግፉ ያደረገ ከመሆኑም በላይ ሰላዩን አብዱል አባቦራ ተብየውንም ወደ ደቡብ ሱዳን አማጽያን መሪ ኮሎኔል ጆን ጋራንግ በመላክና ከኢትዮጵያው ኢዲሃቅና ኢሃፓ ጋርም እንዳይተባበር ያስፈራራው ራሱ ኮሀን ነው። በለንደን ደርግን ወክለው ከተገኙት ውስጥ የተወሰኑት የአሜሪካ ቅጥረኞች ስለነበሩ ኢትዮጵያን አጋልጠው ወዲያውኑ ጥገኝነት አግኝተው ወደ አሜሪካ ተጉዘዋል። ስማቸውን የማያውቅ ያለ አይመስለንም። በወያኔ ስር የወደቀች ኢትዮጵያ ዴሞክራሲ ካልሰፈነባት ለወያኔ እርዳታና ድጋፍ አንሰጥም ባዩ ኮሀን ኢትዮጵያ ስትመዘበርና ልጆቿ ሲጨፈጨፉ ጆሮ ዳባ ልበስ ብሎ ሰላዩን ፖል ሄንዝንና ሌሎችንም ወያኔን እንዲደግፉ አዞ በኢትዮጵያ የቀለደ ግለሰብ ነው። ታዲያ ይተረስቶ ነው ዛሬ ኮሀን በኢትዮጵያ ተቆርቋሪ ሆነ ለማለት ዳርዳር የሚባለው? እዚህ ላይ ሌላ ማንሳት ያለብን የአሜሪካ ድምጽ ሬዲዮ ወደ አገራችን የሚያስተላልፈውን በሚመለከት ነው። ደርግ ሊወድቅ ባለበት ጊዜ ይህ የሬዲዮ ጣቢያ ኢህአፓን እንደ ድርጅት ላይጠቅስ ላያነሳ መሐላና ግዳጅ ስለነበረበት ለወያኔ የጠቀመ ሚና የተጫወተ ሲሆን ከዚያን ጊዜ እስካሁንም ከዚህ አቋሙ ነቅነቅ ባለ ማለት የኢትዮጵያን ተልካሻ ፖለቲከኛ ነኝ ባይ ሁሉ ሲያስተናግድ ሰላዩን አብዱል አባቦራንም የሰላም ታጋይ ብሎ ያኔ እንደቀረበው ሁሉ ወንጀለኞችና ሀገር ሻጮችን አርበኛ ታጋይ ብሎ ሊያናፍስ በመሞከር ላይ አለ። በዚህ ጥረቱ ቢቢሲ በአማርኛና ኦሮምኛ በደርግ ወንጀለኛ የሚካሄደው የአውስትራሊያ የአማርኛ ድምጽም ተባባሪዎቹ ሆነው በሀገራችን ላይ ይዘምታሉ። ያባ ግን በጥረቱና በአባላቱ ቆራጥ ተጋድሎ የራሱ ሬዲዮ ፍኖተ ዲሞክራሲ ስላለው በኢትዮጵያ ላይ የተቃጣውን የተካሄደውንና አሁንም በነኮሆንና አሜሪካ ለዋሽንግተን የሚበጅ አስመሳች ችግር ለማካሄድ የታቀደውን ማጋለጡን ተያይዞታል። ይኸው ሀቅ አንቋቸው የለም ያሉትን ድርጅት አመሰን በጠበጠን ብለው በይፋ መጮህ ተገደዋል። ጥባችን ከአሜሪካ ህዝብ ጋር አይደለም። የዘንድሮ የፖለቲካ ማህይሞች ሂስና ትችት ወይም ተቃውሞ ገዢዎችን እየተመለከተ ህዝብን በጥላትነት የፈረጀ ይመስላቸዋል። ወያኔ ለራሱ ስለሚያመቸው ጸረ ወያኔውን አቋምና ትግል ጸረ ትግሬ አድርጎና አስመስሎ ማሳመን ይፈልጋል። ተቃውሟችን በአሜሪካ መንግስት ጸረ ኢትዮጵያ አቋም ላይ ነው። ለዚሁም ምክንያቱ የአሜሪካ ብሔራዊ ጥቅምና የኢትዮጵያ ብሔራዊ ጥቅም ሁሌም ተጻረው መገኘታቸው ነው። ሃይ ሃይ የተባለለት ኦባማ አዲስ አበባ መጥቶ ወያኔ በዲሞክራሲያዊ ምርጫ አሸናፊ ሆኗል ብሎ የአባይና ማፈሪያ መስክርነቱን ሲሰጥ የተገረሙ ከነበሩ ሁኔታዎችን መገንዘብ ተስኗቸው ነበር ማለት መሆኑን በጊዜው ገልጠናል። አሜሪካ የብሔራዊ ጥቅሟን ለማስከበር በእኛ ላይ በደል ማድረሷ በቅድሚያ የሚያስወቅሰን ይህን እድል የሰጠናትን ነው። የኢትዮጵያ ብሔራዊ ጥቅም የሚያስጠብቅ መንግስት ማቆም አቅቶናልና የአሜሪካንንም ሻጥር ማቸነፍ አልቻልንምና በዚህም ነው ዛሬም እድል አንስጣቸው ወዳጃቸውን ወያኔ ከውድቀት የሚያድን ስራቸውን ተግባራዊ እንዳያደርጉ እንታገላቸው የምንለው። የሀገራችን ነጻነት የተጠበቀው በትግልና በመስዋዕትነት በጉዳያችን ፈረንጅና ባዕድ ምን አገባቸው በማለትም ነው። ልባችንንም በራችንንም ድንበራችንንም አንጎላችንንም ከፍተን አንስጣቸው። ለወያኔ ሙሉ ውድቀት እንታገል። የሀገርን ጠላት ጠግኖ ማስቀጠል አይቻልም። በታሪካችን ካየናቸው ሁሉ ወያኔን የሚያክል ጨካኝ ጸረ ኢትዮጵያ አገዛዝ ታይቶም አይታወቅ ብንል ከቶም ስህተት አይደለም። ብናወድመው ቆርጠን ትግላችንን እናፋፍም። ድል ለኢትዮጵያ ህዝብ የጋራ ጸረ ወያኔ ትግል። ሰላም ጤና ይስጥልኝ የመልከታ ፕሮግራም አድማጮችና ተመልካቾች። እንግዲህ በዛሬ ፕሮግራማችን እኔና ባልደረባዬ በተለያዩ ርዕሶች ዙሪያ እናወራለን ወይም ደግሞ እንነጋገራለን ማለት ነው።
ጤና ይስጥልኝ እንደምትሰነበታችሁ። ዛሬም በአገራችን አንገብጋቢ ጉዳዮችና በተፈጸሙ እና ሊፈጸሙ በታቀዱ ጉዳዮች ላይ ያለንን አስተሳሰብና አስተያየት እንሰጣለን።
በጣም ጥሩ። እንግዲህ እሺ፣ ዛሬ ከምናነሳቸው ነጥቦች አንዱ ምናልባት ኢሳትን በተመለከተ የምናነሳው ነገር ይኖራል። እንዲሁም ደግሞ አቶ አያሌው መንገሻ ላይ እና ንግግሩ ላይ ምናነሳቸው ነጥቦች ይኖራሉ። ከዛም በተረፈ እንግዲህ የወያኔ ደብረጽዮን የትግራይ ህዝብ ለመገንጠል ተገፋፍቷል ባለው ሁኔታ ላይ ምናልባት የተወሰኑ ነጥቦች እናነሳለን። እስቲ ወንድሜ ሆይ ምናልባት በኢሳት ላይ የምትለው አስተያየት ካለ ካንተ ልጀምር።
ኢሳት የኢትዮጵያ ህዝብ አይንና ጆሮ በሚል ሲንቀሳቀስና በኢትዮጵያ አካባቢ መግለጫዎችን ማለትም ኢንፎርሜሽኖችን ሲያስተላልፍ የቆየ ድርጅት ነው እና በቅርብ ጊዜ ወዲህ ደግሞ ለሁለት እንደተከፈለ ሰምተናል። የተከፈለበት ምክንያት ደግሞ በገንዘብ ጥረት ምክንያት መቀነስ አለባቸው መባረር አለባቸው የራሳቸው ምርጫ የሚወስዱትን አድርገዋል። ነገር ግን ከሌላ ወገን የሰማነው ደግሞ የገንዘብ ችግር ምንም እንዳልነበረ፣ ነገር ግን በአብዛኛው ደግሞ የነበረው ሁኔታ በጠቅላላ እንደ ነጻ ሚዲያ ማገልገል ሲገባን ያለውን አገዛዝ ካልደገፋችሁ ከኛ ጋር አብራችሁ መኖር የለባችሁም። በዚህ የተነሳ ደግሞ ያገዛዝ ውስጥ ያሉ የኦነግና የኦሮሞ የኦክቴድ ተወካዮች ደብዳቤ ይላኩላቸው እነሱን ይቃወሙ እንደነበር የተወሰኑ የኢሳት አባሎችንም እንዲባረሩ ያስተላለፉት መመሪያ እንደነበረ ወይም ደግሞ መረጃ ሰምተናል። ይሄንን በሚመለከት ያንን ስንመለከት ምንድነው በትክክለኛው ሚዲያ የሚያስተላልፈው እውነትን ሐቅን የተደረጉ ነገሮችን በትክክል አስተላልፎ በዛ ላይ ደግሞ አስተያየት መስጠት ይቻላል። ከዛ ሁኔታ ስንረዳ ምንድነው የሚመጣው በተለይ በማቀረቡት ሁኔታ ላይ በተወሰኑ ቃለ ምልልሶች ላይ ያ ቃለ ምልልስ እንዳይተላለፍ የተደረገበትን ነገሮችንም ሰምተናል። አንድ ቃለ ምልልስ ሙሉ ለሙሉ እንዳይተላለፍ የተደረገበት ምክንያቱም ያለውን አገዛዝ የሚቃወም ስለሆነ እንዳይተላለፍ ተደርጓል በሚል የሰማነው ነገር አለና እንደዛ አይነት ሁኔታዎች ሲፈጠሩ በውስጥ ደግሞ የተፈጠሩ በአስተጋጆቹ በኩል የተፈጠሩ ደግሞ ህዝብ የማወቅ መብት አለው የማወቅ መብት እስካለው ድረስ ደግሞ ይሄንን ማወቅ አለበት በሚል የተፈጠሩ ሁኔታዎች አሉ። ነገር ግን አንዳንድ ደግሞ ከዚህ ቀደምም የተደረጉ እና እንዳይተላለፉ የተደረጉ ሁኔታዎች አሉና በሱ በኩል አስተያየት ሰጥተህበት ሁኔታውን ገመግመዋል።
መልካም። እንግዲህ አንተ ከነሳቸው ነገሮች ምናልባት መጥቀስ የምፈልገው ነገር ሚዲያ በአንድ ፓርቲ ስር ሊተዳደር ይችላል
ሆኖም ግን በአንድ ፓርቲ ስር ሲተዳደር ወይም ደግሞ የአንድ ፓርቲ ልሳን ሆኖ ሲያገለግል ልክ እንደ ፍኖተ ዲሞክራሲ ራሱ ምንድነው ግልጽ አድርጎ ማሳወቅ አለበት ለህዝብ ማለት ነው። ለምሳሌ የኢትዮጵያ ህዝብ አብዮታዊ ፓርቲ ልሳን ራሱ ገና ሬዲዮ ሲጀምር ምን ብሎ ነው የሚጀምረው? ፍኖተ ዲሞክራሲ የሃፓ ልሳን እንደሆነ ነው የሚናገረውና ኢሳትም ለተወሰኑ ጊዜያት እኛ ምናልባት የፍኖተ ዲሞክራሲ አውቆት ደጋግሞ ቢዘግበውም ብዙዎች እስካሁን ምንድነው ኢሳት የኢትዮጵያ ህዝብ ድምጽ ነው በማለት ቢናገሩም በአብዛኛው ጊዜ ያስተላልፈ የነበረው የግንቦት ሰባት ድምጽ ነበር። እና ከይሄ ብቻ ሳይሆን ያልተረጋገጡና ውሸት የሆኑ ነገሮች ለዜና የቀረቡበት ሁኔታ ነበር። ይሄ ምንም የምንካካደው ነገር አይደለም። ሆኖም ግን ዛሬ ላይ በሰዎች ባስተሳሰባቸው በመልከታቸው ወይም ደግሞ ባብይና በስራቱ ላይ ባላቸው መልከታ ተገፍተው ሲወጡ ይህ ከሚዲያ ስነ ምግባርም የወጣ ነው። እንደገናም ደግሞ በጣም ለሐሳብ ነጻነት የሚዲያው ተቋም ያለው ጠባብ የሆነ ኢንቫይሮንመንት ነው ምን መለከተው ማለት ይችላል። እንግዲህ ካነሳቸው ሌሎች በቅርብ ቀንም ከኢሳት ተገንጥለው የወጡት ኢትዮ 360 ሚዲያ ብሎ የከፈቱት ወገኖች እንደተቀሰቱትም ከውጭ ተጽዕኖ ለምሳሌ ሌንጮባቲ ኮሎኔል አበበ ገረሱ እንደነዚህ አይነት ሰዎች ተጽዕኖ እንዳደረጉባቸው ነው የተናገሩት። ይሄ ከአንድ ሚዲያ የሚጠበቅ አይደለም ማለትም ማንንም እጁን ያስገባ የሚተነቁልበት የፈለገውን ስራ እንዲሰራለት ይሄ ነገር እንዲነገርልኝ ይሄ ነገር እንዲደረግልኝ ይፈልጋለሁ የሚባልበት አይደለም። አፍተር ኦል ሚዲያ ማገልገል ያለበት ህዝብ ነውና ከዚህ ላይ ፌዴሬሽናቸውን እንማራለን። እንግዲህ የቀደም አንሳካልከኝ ነገር ውስጥ አንዱ የታፈኑ ሰዎች አሉ። ለምሳሌ ቴዎድሮስ ጸጋዬ ተታፈኑ ነበር። በዚህም ጉዳይ ላይ ሪዮት አለሙ የተናገረቻቸው ነገሮች ነበሩ። እንግዲህ ሪዮት አለሙ የሱን ተናግራ የሌሎችን ለምን ደበቀች ምንም ላንል እንችላለን። ግን እኛ ደግሞ ግልጽ አድርገን ማስረዳት ያለብን ነገር ለምሳሌ ሪዮት አለሙ በዚህ አጋጣሚ እንድትናገረው የምንፈልገው ነገር ቢኖር የሃፓ አባል የነበሩትን የሶሴፕ መስራችና አባል የሆኑትን አሊ ሁሴን የሳቸውን ሙሉ ቃለ መጠይቅ እንደጠፋ ማለትም ከሷ ቃለ መጠይቅ ካደረገቻቸው በኋላ ሙሉ ለሙሉ ቪዲዮ እንደጠፋ ነው የተናገራቸው ለአቶ አሊ ሁሴን ማለት ነው። ከዛ በኋላ ደግሞ እንደገና ሲቀረጹ በፊት መጀመሪያ ላይ ተቀርተው የነበሩት ኢንፎርሜሽኖች ሙሉ ለሙሉ ተቀይረው ነው የቀረቡት።
ላገዛዙ እንዲመቹ
ማለትም ለአብይ አህመድ ያገዛዙ ሁኔታዎች እንዲመች ተደርጎ ነው። ይሄ ብቻ አይደለም እንግዲህ በኢሃፓ ላይ ኢሳት አፈና ያደረገው ከዛ ቀደም ሲል ምናልባት ከአቶ አሊ ሁሴን በፊትም ኢሃፓ የከፍተኛ አመራር አባላት ጋር ሊደረግ ታስቦ የነበረ በአገዛዙ ከረንት ሲቹዌሽን ማለትም በሰዓቱ በነበረው የሁኔታዎች መለዋወጥና በአብይ ስርዓት ላይ አስተያየት እንዲሰጡ አቶ ፋሲካ በለጠ እንዲሁም ደግሞ አቶ ኢያሱ አለማየሁ በእነሱን ቃለ መጠይቅ ያደርጓቸው እንደነበረ ነው የተነገረው። ከዛ በኋላ ግን ምንድነው ቃለ መጠይቅ ያደርጓቸው የነበሩት ጋዜጠኞች ሙሉ ለሙሉ ስልካቸውን አጥፍተው የተሰወሩበት ሁኔታ ነበር የተገጠመውና ይሄ ለምን በሚዲያ ምንድነው በሚዲያቸው ላይ ማለትም በአዲስ ሚዲያቸው ላይ ሊናገሩት እንዳልወደዱ አልገባንም። ግን ምናልባት ቢናገሩት የጥልቀቱን ስፋት ማለትም ምንድነው የኢሳት የቴዎድሮስ ጸጋዬ ብቻ ሳይሆን የሌሎችንም የፓርቲዎችንም ድምጽ ሲነፍግ የነበረ but on the other hand ደግሞ የነ ኦነግን የነ ሻቢያን የሌሎች አገር አጥፊ ድርጅቶችን
የኦጋዴን
አው ድምጽ ሲያስተጋባ የተገንጣይ ድርጅቶችን ነው በዛው የተገንጣይ ድርጅቶችን ድምጽ ሲያስተጋባ የነበረ ነውና ከአንድ ሚዲያ የማይጠበቅ ሆኖ እናገኛለን በሱ ላይ መናገር ነበረባቸው አሁንም ጊዜ አለ ሁሉንም ነገር ግልጽ አልገው ያስረዱን እኔ ይላል በእኔ አስተያየት ማለት
ነው በጣም ትክክል ነው በነገራችን ላይ አሁን ባነሳው ሁኔታ ላይ የግንቦት ሰባት በአንድነትና አብሬት አገላላው የሚላቸው ድርጅቶች የነበሩት በሙሉ ኢትዮጵያ እንዳትኖር ኢትዮጵያ ቅኝ ገዢያችን ነች ለምሳሌ ቀደም እንደተቀመጠው የኦነግ እንዲሁም ደግሞ የኦጋዴን የሲዳማ የመሳሰሉትና ጸረ ኢትዮጵያና ኢትዮጵያ የምትባል ገዢ ሀገር በለው የራሳቸውን ሀገር መመስረት ከሚፈልጉ ድርጅቶች ጋር ግንኙነት ሲያደርግ ማለትም የግንቦት ሰባቱ መሪ በኋላ ላይ እንደገለጸው ከተገንጣዮቹን ጋሆነን ለመስራት ነው ምንፈልገው የነበረው እንጂ ኢትዮጵያ በኢትዮጵያ ምድርተማ በሚል አይነት የስላቅ ሁኔታ የተነገረበት ሁኔታ አለ። ነገር ግን እስካሁን በመናየውና ኢትዮጵያ ሆን የደረሰችበት ደረጃ ላይ አሁን ለምሳሌ ኦነግን በእንመለከተው ኦነግን ሰማይ ያወጣውና ባለመንጫውን ሰውዬ ሁሉ እንደ ፖለቲካ ተንታኝ አድርጎ በመጀመሪያ ደረጃ ያቀረበው ኢሳት ነው ይሄ ሁሉ ነገር ይሰራው። እንዳጋጣሚ ሆኖ በሁለት በተከፈሉበት ጊዜ ይነገር የነበረው ምንድነው እኛ ያለውን አገዛዝ እንደገፈም እንደገፋለን በሚል ሁኔታው አጠረ እንጂ በጠቅላላ የኢትዮጵያ ጣላቶች የቀረቡበትና የኢትዮጵያ ጣላቶች የማይታወቁት የኢትዮጵያ ጣላቶች በሙሉ መድረክ እንዲይዙ እንዲሆኑ ያደረገውና ኢትዮጵያ የሚሉትን ድርጅቶች ገንጥሎ አውጥቶ እነሱን በማሸሽ የተደረገውን ሁኔታ ስንመለከተው ኢሳት ከፍተኛ አስተዋጽኦ አድርጓል። አሁን ባለው የኢትዮጵያ ሁኔታ ስንመለከት ኢትዮጵያ ውስጥ ላለው ላልተረጋጋ ሁኔታ ኢሳት
የራሱ ሚና ተጫውቷል
ካፕቴኛ አስተዋጽኦ አድርጓል። ነገር ግን አሁን በተፈጠረው ሁኔታ ደግሞ ፍርሻው ከሁሉ ነገር በኋላ ደግሞ እንደገና ተመልሶ አይ እንደ ጋዜጠኛ የራሳችን አስተያየትና የራሳችንን መብት እንተቀማለን እሰየው ምን እንደገፋው ነገር ነው።
ያ ግሬ በአጠቃላይ የኢሳት መውደቅ ለኛ ደስታ ሆኖ አይደለም ይሄንን ምንናገረው በይበልጥ ግን እነዚህ ሰዎች ምናልባት የሚዲያው ጥሩ ፕላትፎርም ሆኖ ስለነበረ በአንድ ወቅት የኢትዮጵያን ህዝብ ኢንፎርሜሽን በማድረስ ተባብሮ ስለነበረ ይሄ ግሩፕ እንደገና የሚመለስበት ሁኔታ ካለ ተመልሶ ስራውን በምንድነው ነጻ አስተሳሰባቸውን ማለትም ኢህአፓ በምን ያምናል በያምናለው ማንንም ሰው ያመነውን ማመን ይችላል ግን ከመክንያት ጋር ይመን የሚል አይነት እምነት እንዳለው ተስፋ አድርጋለሁና ኢሳቶችም እንደዛ አይነት የሰዎች የተለያየ እምነት አላቸው የፈለጉትን ይመኑ እና ይሄንን ፕላትፎርም መፍጠር አለበት ማንንም የፈለገውን ይመን ግን ዊዝ ጥሩ ሪዝኖች ማለትም ህዝብን ወደ ተሻለ መንገድ ሊመራ በሚችል መልኩ መውሰድ አለባቸው ላለው አንዳንድ ሰዎች ምናልባት ጽንፈኛውን ሰዎችን ኢሳት ማቅረቡ ጥሩ ነው ምክንያቱም ጸባያቸው እንድናውቅ ረርቶናል ይላሉ። ምን ማለት ነው ጸባያቸው እንድናውቅ ረርቶናል? ወራስ ኢትዮጵያ የሆኑትን ሰዎች ለምን ነው ጸባያቸው እንድናውቅ ማያደርጉን? እስከምን ድረስ ነው የሚታገሉት እነዚህ ሰዎች የሚለውን ነገር ለምን ነው እንዲንጸባረቅ የማይፈልጉት? አሁንም ቀደምም እንደ ዘረዘር ነው በቴሮስ ጸጋይም በኢሃፓ ምንድነው ከፍተኛ አመራሮችም በኢሃፓና የሶሴፓ አመራር በሆነው አሊ ሁሴን ላይም የተደረጉት ምንድነው አፈናዎች አፈና ማለት ይችላል ምክንያቱም እኔ ለዛውም አንዳንዴ ከኢሃዲግና ከወያኔ ምንም የተለየ ነገር ያደረጉት ነገር ያላል መስለኝ። እነዚህ ሰዎች በአንድ ወቅት እኮ ቴዲ አፍሮ ምንድነው የኢትዮጵያ ብሮድካስቲንግ ኮርፖሬሽን ቃለ መጠይቁን ሰረዘው ብሎ ኮሲንጫጩ የነበሩ ግለሰቦች ናቸው። ዛሬ ላይ አንድ ግለሰብ ያለውን አቋም በሚዲያ ላይ ለዛውም ተጠይቆ ዝም ሲባል ወይም ደግሞ ሳያቀርቡት ሲቀሩ ምን ማለት ነውና በዚህ ላይ እንግዲህ ያለንን ነገር እንቋጭውና ምትለው የመጨረሻ ሐሳብ ካለ በሱ ላይ እንሂድበት።
በመጨረሻ ላይ ከአለው ከኢሳት ተገደውም እንዳይሰሩት አድርገውም ታፍነውም የወጡ ሰዎች ላይ እንዲስተካከላቸውና አሁንም ከህዝብ ወገን ሆነው የህዝብን ብሶት የኢትዮጵያን አንድነት እና ያለውን አገዛዝ የሚሰራቸውን ህጻጾች በሙሉ ያጋለጡ መረጃዎችን እየሰጡ ለህዝብ እንዲቀጥሉ ከፍተኛ ምኞት አለኝ። እንዲሳካላቸው ምኞቴ ነው።
እንግዲህ ፍኖተ ዲሞክራሲ በዚህ አጋጣሚ ሊረዳቸው የሚችለው ነገር ካለ ሊተባበር በሚችለው መልኩ ሊተባበራቸው ይችላል። እንግዲህ መልካም ምኞታችን በዚህ አጋጣሚ ለኢትዮ 360 ሚዲያ እናስተላልፋለን ማለት ነው።
በርቱ ይላል።
ከዚህ በኋላ እንግዲህ ምን እናጋገርባችሁ ሁለት አርስቶች ይሆናሉ። የመጀመሪያው አቶ አያሌው መንግሻ እንግዲህ በቅርብ ቀን ውስጥ የቀድሞው የመንግስት የደህንነት አባል ናቸው። እሳቸው የተናገሩት ንግግሮች አሉ። ማለትም ፍኖተሬ የገጽ ለገጽ ፕሮግራም ያቀረበው ፕሮግራም ማለት ነው። ከእሳቸው ጋር ሰፊ ውይይት አድርጓል። የሁለት ሰዓት የሚሆን እሱንና ከዛ በኋላ ደግሞ ደብረጽዮን እና ህወሓት በሚለው እናወራለን። እስቲ ስለ አቶ አያሌው መንገሻ የተሰማህ ንግግሮች ምን የተሰማ ነገር አለ?
በአቶ አያሌው መንገሻ ቃለ ምልልስ ላይ ብዙ የሰማናቸው ከዚህ ቀደምም የገለጿቸው ሁኔታዎች አሉ። እንደገና ደግሞ አዳዲስ ሁኔታዎችን ሰምተናል። ማለትም ኦህዴድ ከህወሓት በኋላ በኢትዮጵያ ውስጥ ተረኛ ነኝ፣ የመመዝበር፣ የመዝረፍ፣ የማፈናቀል፣ የመግደል የሁሉም መብት አለኝ፣ ስልጣን መያዝ ማለት ከህወሓት ከአሳዳጊና ከፈጣሪ ያወቁት እቺ ብቻ ነች። በኦነግ ስንመለከት ኦነግን ያሳደገው ሻቢያ ነው። በሁለተኛ ደረጃ ደግሞ ኦነግ በተለያዩ ፋክሽኖች በተለያዩ ክፍፍሎች ውስጥ የቆየውን ኦነግን እዚህ ያደረሰው ደግሞ ኢሳት ሚዲያ ነው። ከኢትዮጵያ የመንጨባል አባቶችንም መልሶ በሚዲያ ላይ አቅርቦ የፖለቲካ ተንታኝ የሚያደርጋቸው ኢሳት ግንቦት 7 የሚዲያ ድርጅት ነው። አቶ አያሌው መንገሻ ቀደም ብለው ከአሁኑ ሹም ኢንሳ ውስጥ ይሰራበት በነበረበት ጊዜ በዛ ሰዓት በነበረው ወያኔ ባቋቋመው የደህንነት ድርጅት ውስጥ ሆነው ይሰሩ የነበሩና ከሞስት ፕሮባብሊ በአሁኑ ሰዓት ከ8 ወይ ከ9 ዓመታት በፊት አገራቸውን ጥለው ወደዚህ የመጡ ናቸው። ከዚህ ቀደም በፍኖተ ዲሞክራሲ ቃለ ምልልስ ተደርጎላቸው እንደነበረ እናስታውሳለን። አሁንም የሰጡት ደግሞ ምንድነው? አሁን ባለው ሁኔታ ላይ የበለጠ ካላቸው ከውስጥ ካላቸው ኢንፎርሜሽን እና ራሳቸው ከሚረዱት ሁኔታ ጋር አያይዘው ኢትዮጵያን ለማጥፋት የሚደረገው ሴራ ምን ላይ እንደደረሰ፣ የት እንደደረሰ፣ ምን እየተደረገ እንዳለ የዘረዘሩበት ነውና በተለይ በአሁኑ ሰዓት በአገሪቱ ውስጥ የሚደረገውን ምዝበራ፣ በወያኔ የተጀመረው ምዝበራ አሁን በኦህዴድ ምን ያህል ተባብሶ እንደቀጠለ፣ ኢትዮጵያ የኢትዮጵያ እጣ ፈንታ ምን ሊሆን እንደሚችል ካሁን ወዲያ አለትግልና አብረን ካልቆምን ድረስ ያለው ሁኔታ እየተባባሰና ያለ ህልውናችን ችግር ውስጥ እንደሚገባ ይገለጹበት ታኔ በመስጠት የበለጠ ህዝብ ግድዛቤ እንዲኖረው ያደርጋሉ ብዬ አስባለሁና ለቀርበው የተነተኑት በሙሉ በጣም አስደስቶኛል። ወደፊትም እንዲቀርቡ ፈልጋለሁ።
እሺ፣ እንግዲህ ወንድሜ ሆይ ካነሳቸው ነገሮች ማhall ምንም የሚጎል ነገር የለም። እንግዲህ ለመጥቀስ ያክል ገዴን ካስገረበኝ አንደኛው ኢሃፓን አብሽ ራሱ በስነ ስርዓት ይሰልለው እንደነበር ገልጿል። የመጀመሪያው ክፍል ላይ በፍኖተ ዲሞክራሲ ሬዲዮም ሆነ በፍኖተ ራይ ተላልፎ የነበረውን ፕሮግራም አዳመን ተገቢ ይሆናል ለዛ እና የኢሃፓ ሰዎች ምን ያህል ሃይ ፕሮፋይል እንደሆኑና በጣም ከፍተኛ ክትትል እንደሚያደርጉባቸው የህቡም ጥቅም አስፈላጊነቱ ግረመንገዱን ባይናገረውም ጠቅሶ ያለፈበት ሁኔታ ነው የተለመለከት ነው። ሌላው ከኢሃፓ ጋር ማልስማማበት ነጥብ ያለው ነገር አለ። እሱም ኢሃፓ ስር ነቀል ለውጥ ማካሄድ ሐሳቡ ካልሆነና እነዚህ ሰዎች ጋር ወይም ከወያኔ ሰዎች ጋር ከኦዴፓና ከሌሎች የኢሃዴግ ተቀጥላ ቡድኖች ጋር የሚደረግ ስምምነት ለኔ አይስማማኝም ብሏል። እሱንም ከምክንያት ጋር ሲዘረዝር የደህንነት ተቋሙ ስቲል በአገዘ ማለት በኢሃዴግ ተቀጥላዎች ስር ነው የሚሆነውና ከነሱ ጋር የሚደረግ ትግል ማለትም ከነሱ ጋር አብሮ ለማድረግ የሚደረገው ሪፎርም ወይም ደግሞ ለውጥ ምንም አይነት ለኢትዮጵያ ህዝብ ጥቅም የሌለው እንደሆነና አለፍ ሲልም ደግሞ እንደ ኢሃፓ አይነቶቹን አገር ቤት ውስጥ ሲገቡ ቀጥታ እንደሚገሏቸው እና ሌሎችን ምርመጃዎች እንደሚወስዱባቸው ነው የተናገረው። የመጨረሻውን እንግዲህ መጥቀስ መፈልገው የአብዮት አደባባይ ፍንዳታ ነው። የአብዮት አደባባይ ፍንዳታ ገና እንደተመለከትኩት እኔ በግሌ ይሄ የአብይና የእሱ የሚመራው የኢሃዴግና አጋር ድርጅቶቹ ኦዴፓ ወይም አዴፓ ያው ነው፣ ምንም ልዩነት የላቸውም። የነሱ የተቀናባበረ ሴራ እንደሆነ ለዛውም የደነት ሰውየው ይሄንን ያፈነደው የደነት ሰውየው የበግነጋዴና የሰላሌ ሰው እንደሆነ ጭምር ጠቅሶ ተናግሯልና በጣም የሚያሳዝን የተሰራው ፕሮፖጋንዳ ህዝብን ምን ያህል ለመፈታተንና ህዝብን ከህዝብ ቤተሰብ ከቤተሰብ ወንድም ከወንድምና ህዝብ ከህዝብ ያጋጨፈው ነው አጠቃላይ አብይ አህመድ ማለት ነው። ከዛም አልፎ እንግዲህ ሚዲያዎችን የበታተነ ይታያል እና ይሄንን አቶ አያሌው መንገሻ መናገራቸውና ማውጣታቸው በፍኖተ ርዕይና በፍኖተ ዲሞክራሲ ሬዲዮ አድማጮች በጣም ምስጋና እናቀርብላችኋለን። እስቲ ስርነቀለጡ በሚለው ላይ የምትለው አስተያየት ካለ
ለነገሩ በኢትዮጵያ ውስጥ ኢህአፓ ያቀረበው የሽግግር ጥያቄ ላይ የሽግግር መንግስት ይቋቋም የሚለው ላይ በመጀመሪያ ደረጃ ከዚህ ቀደምም እንል እንደነበረው ምንድነው በኢህአፓ የጠየቀው ከተቀላላ ከሀገሪቱ ህዝብ የተውጣጣ ተወካዮች ያሉበት የምሁራን፣ የገበሬዎች፣ የሰራተኞች ከሁሉ የተውጣጣ ነው። ነገር ግን ይሄ በሚባልበት ጊዜ ያለው አገዛዝም እዛ ውስጥ ገብቶ የሚለው በሙናልባት ሽግግር መንግስት ምን ይመስላል? ሽግግር መንግስት ማለት ምን ማለት ነው? እነማን ይካተቱበታል ተብሎ የወጣውን ዝርዝር ብንመለከተው ምናልባት አቶ አያሌው ራሳቸው የሚስማሙበት ይመስለኛል። ያ ማለት ያሉት አገዛዞች በዛ ውስጥ ገብተው አብረው ይፈትፍቱ ማለት እንዳልሆነ ቢታወቅበት ሁኔታ ይመጣል ማለት ነው። ስርነቀል ለውጥ ማለት ትክክል በትክክል የሽግግር መንግስት ሲመሰረት የሽግግር መንግስቱ ለተወሰኑ አመታት ከሁለት እስከ አራት አመታት ጊዜ ይቆያል። በዛ ጊዜ ውስጥ ምርጫዎች ይዘጋጃሉ። ምርጫ ተዘጋጅቶ በምርጫው ውስጥ የሚወከለው ህዝብ የሚወከለውን ከመረጠ በኋላ የሚፈጸም ነውና ያንን የሽግግር መንግስት ማለት ምን ማለት ነው? የሽግግር መንግስት እንዲመሰረት የሚፈጠሩ ሁኔታዎች አሉና የሽግግር መንግስትን የሚያቋቁመው ሁኔታ ራሱ ያን በሚመለከቱበት ሰዓት ምናልባት ይሄን ስርነቀል ለሚለውና ከነሱን ይጨምራል አይጨምርም የሚለውን ነገር የበለጠ ማስረጃ ይሆናል ብዬ እገምታለሁ።
ያ እንግዲህ የሳቸውም ስጋት ምንድነው? አገራድን የሆኑ ድርጅቶች በነፍሰ በላው የሀዲግ ስርዓት ይመታሉ የሚል እንደሆነ ተስፋ አደርጋለሁ። በአጠቃላይ መልካም ውይይት እንዳደረግን ከህዝቡም ግንዛቤ እንደቀሰመ ተስፋ እናደርጋለን። ወደ ቀጣዩ ስናልፍ እንግዲህ ደብረ ጽዮንና የወያኔ ምንድነው በቅርብ ጊዜ የተናገረው ነገር አለ። የትግራይ ህዝብ ለመገንጠል ተገፍቷል ይላሉ። እውነት ተገፍቷል ወይስ እውነት ተገፍቷል ወይስ ምንድነው የገፋፋው ነገር ምንድነው በሚለው ላይ እንነጋገርና የዛሬውን የመልከታ ፕሮግራማችንን እናጠናቅ።
ደብረጽዮን አንዳንድ ጊዜ ምን እንደሚያስብ አላውቅም። የድርጅቱን ስም ረስቶታል። የድርጅቱን ስም ቢያስታውስ ኖሮ የትግራይ ህዝብ ተገፋፋ ቢለው ጥያቄ ውስጥ አይገባም ነበረ። የድርጅታቸው ስም የትግራይ ህወሓት ህዝባዊ ወያኔ ሓርነት ትግራይ፣ በአማርኛ ምንድን ነው የሚባለው? የትግራይ ህዝብ ነጻ አውጪ ግንባር፣ ትግራይን ከኢትዮጵያ የሚገነጥል ድርጅት ለ28 ዓመታት ኢትዮጵያን ገዝቷል። እና ሰውየው ተማቶበታል። ሰውየው ምን እንደሚያወራ ስለምን እንደሚያወራ የድርጅቱን ስም ረስቶ በትግራይ ህዝብ ላይ ሊያፍላክክ ሞክሯል። ይሄ የሚያሳየው ምንድነው? ቲፒኤልኤፍ ህወሓት በአማርኛ ትግራይ ህዝብ ነጻ አውጪ ግንባር ብሎ ስም ያወጣው ድርጅት
የድርጅቱን ስም እንኳን ረስቶታል። ሰውየው ስለምን እንደሚያወራ አያውቅ ረስቶታል። ምንንም ነገር አያውቀውምና ህዋሃትና ወያኔና የትግራይ ህዝብ አንድ አይደሉም እንደነበረ አሁን ገና ተገለጠለት። አሁን ከኛ ጋር አንድ ሆነ ሊል ነው እኮ ህዝባችን ለመጀመሪያ ጊዜ ስማችንን አመነው ቢለው ኖሮ እንሰማው ነበር አትሊስት።
እሱ ግን ምናልባት ለሊል የፈለገው ይመስለኛል የትግራይ ህዝብ ለመገንጠል ተገፋፍቷል የሚለው በተለያዩ ቡድኖች ጫና ተደርጎበታል የትግራይ ህዝብ ለማለት ነው እየተናገረ ያለው ይመስለኛል።
እሱን ከግንዛቤ ወስደን እኮ ነው እሱማ የሚለው ነገርማ ከተነተን ነው እኮ እሱ የሚለው እንደዚህ ሊል ነው ብለን ካሰብን ሰውየው በትክክል እንደሚያስተብልን ይሄድለት ነው ማለት እኮ ነው። ዋናው ነገር ግን ምንድነው የትግራይ ህዝብ ለበገንጠል ተገፋፍቷል ማለት ለመጀመሪያ ጊዜ ስማችንን አመነ እኛ ከዚህ በፊት የምንለውን ነገር ነው የደገመው። የትግራይ ህዝብ ወያኔን አይደግፈውም የምንለውን ነገር ለመጀመሪያ ጊዜ ደገፈ ተገፋፋ ማለት ስማችንን አመነልን ማለት ነው። ይሄንን ከምንም ትንታኔ ውስጥ የምንከተው ሳይሆን ለመጀመሪያ ጊዜ እስከዛሬ ድረስ ህወሓት የትግራይ ህዝብን ወክሎ አያውቅም ነበር አሁን ገና ሰማን ብለን ብንዘጋው ነው የሚሻለው። ሰውየው ከቅዠቱ ብዛት የተነሳ የድርጅቱን ስም ይረሳበት ለምን አላማ እንደቆሙ ትግራይን ገንጥሎ ከኢትዮጵያን ገንጥላለን የሚለው እስካሁን ድረስ ስማቸውን ያለወጡበት እስካሁን ድረስ የሚያወናብዱበት ትግራይን ብለው የኢትዮጵያን ህዝብ ሀብት ዘርፈው በሙሉ መጠቀሚያ ለትግራይ ህዝብ መጠቀሚያ ያደረጉት ውጭ አሽሸው መኖሪያ ያደረጉበት ነገር ነው ያለውና ይሄ ነገር እየተጋለጠ በሚመጣበት ጊዜ ልክ በህዝቡ ስር እንደገና ተሽለክልኮ ገብቶ ተደብቆ ለትግራይ ህዝብ እንዳሰበ ያደረገበት ነው። ሌላ ምንም የምንተነትንለትና ሌላ የምንሰጠው መድረክም አይኖርም። ይሄንን ለማለት ራሱ ወጥቶ እንደገና በጀመረችው አይለፈልፉ ይሆነ ተረታ
በለፈለፉ ባይነጠፉ
በለፈለፉ ይጠፉ እዛው ላይ አሁን ምን እየጀመረበትን ራሱ ይተንት ነው። እኛ ለሱ የምንሰጠው መንደርደሪያና በኋላም እንትን የማይኖረንም እስቲ እቺን ለመጀመሪያ ጊዜ ስማችንን አመነ ይበልና ይውጣ።
እንግዲህ ጥሩ ጌታ ነው ተቃላይ የደብረጽዮን እና የአጋፋሪዎቹ ስርዓት መንኮታኮቻው ጊዜ እየቀረበ ነው ኢንክሉዲንግ የሆግ ምድር የሃዲግ አጋር ድርጅቶች እህት ድርጅቶች ማለት ነው። እና እነ ደብረጽዮን ጣር ላይ ሲሆኑ የሚያናገሯቸው ነገሮች ምናልባት አንዳንዱ ሰው እንደ ትልቅ ነገር አድርገው ሊያወሩት ይችላሉ ግን ከዚህ በፊት ያፓም የተነበየው ነገር ነው። በአጠቃላይ የትግራይ ህዝብ ከሌላው የኢትዮጵያ ወንድምና እህቱ ጋር ተቀላቅሎ ይህንን አስከፊ አገዛዝ ከላንድ ጊዜና ለመጨረሻ ጊዜ አንኮታክቶ እንዲጥል መከራችን ነው።
ትክክል። እንግዲህ ለዛሬ ያለን ዝግጅት በዚሁ ይተካላል። በሌላ ጊዜ እስከምንገናኝ መልካሙን እንመኛለን።
መልካም ሁሉን እንመኛለን። እንግዲህ እናመሰግናለን። አስተያየቶች ካሏችሁ www.froter.org በስልክ ቁጥራችን 202-291-4217
በኢሜይል efdpu@aol.com
እንዲሁም ደግሞ በፌስቡክ አድራሻችን ፍኖተ ዲሞክራሲ ፍኖተ ርዕይ በሜሴንጀር ቴክስት ብታደርጉን ማለው ፕሮግራማችንን መከታተልም ትችላላችሁ። እንዲሁም ለጥያቄዎቻችሁ መልስ እንሰጣለን ማለት ነው። እስከ ሳምንት
ቻው ይክተመን
ሰላም ነው።
Oh, my God. አይደለም ወይ ሰውነት ታውቆ ስትል አ ከተ